ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በመተማ ወረዳ አንዲት ሱዳናዊትን ጨምሮ 3 ሰዎች በታጣቂዎች ተገደሉ።
በወቅቱ የወንጀል እንደተፈጸመ የኛ የጸጥታ ኃይል ደርሷል። ቁስለኞችን ማንስተናል። ያው የሞቱትንም በክብር ነው ያመጣ ነው። 2 ኢትዮጵያውያንና አንዷ ሱዳናዊ ነው የሞተችው። ያው ደብድበው ነው ዝም ብለው ይሄዱ አግተው ለመውሰድ ፈልገው ነበር። የኛ የጸጥታ ኃይል ስለደረሰ ለማስጣል ሞክሯል።
የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስን ነበር የሰማችሁት። ዘገባውን በአብይ ርዕሳችን ታደምጣላችሁ። ይህንና ሌሎችንም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን መተናል። ረቡዕ ሰኔ 12 2016 ዓ.ም ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ለነኝ። ለዓለም ዜናዎች ስመኝሽ የቆየ በስቱዲዮ ትገኛለች። የምሽቱን ስርጭት ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የምሽቱ ዋና ዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ የሰብአዊ መብት ቡድኖች ላይ የሚፈጸመው አፈና እንዲቆም ተጠየቀ፣ በኢትዮጵያ የሰብአዊ መብቶች ጥሰት ተባብሶ መቀጠሉን ተመድ አስታወቀና የደቡብ አፍሪካው ራማፎሳ ለሁለተኛ ጊዜ የፕሬዝዳንትነት ቃለ መሐላ ፈጸሙ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ባለስልጣናት በሀገር ውስጥ የሰብአዊ መብቶች ተሟጋች ተቋማትና የሲቪክ ማህበራት ላይ የሚፈጸሙትንና እየተባባሰ የሄደውን አፈና በአስቸኳይ እንዲያቆሙ 5 ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ጥሪ ያቀረቡ። አፈናው በአካልና በዲጂታል የሚደረግ ክትትልን፣ የቃል ትንኮሳን፣ ማስፈራራትንና ዛቻዎችን እንደሚያካትት የገለጹት ተቋማቱ እነዚህ ድርጊቶች የሰብአዊ መብት ተቋማት በሀገሪቱ ውስጥ ሰብአዊ መብቶችን የማስከበርና ሲጣሱ ደግሞ ተጠያቂነትን የማስፈን አስፈላጊ ተግባራቸውን እንዳያከናውኑ ያግዳቸዋል ብለዋል። አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ዋች፣ ፍሮንትላይን ዲፌንደርስ፣ ዓለም አቀፍ የሰብአዊ መብቶች ፌዴሬሽን እና የማሰቃያ ተግባራትን የሚቃወመው ዓለም አቀፍ ድርጅት በጋራ ባቀረቡት ጥሪ ከቅርብ ወራት ወዲህ የኢትዮጵያ የደህንነትና የስለላ ኃይሎች አንጋፋ የሆነውን የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉን ጨምሮ በሀገሪቱ ውስጥ በሚንቀሳቀሱ የኢትዮጵያ ሰብአዊ መብት ተሟጋች ድርጅቶች ላይ የሚያደርሱት ስጋት፣ ማስፈራሪያና ወከባ መጨመሩን ገልጸዋል። የመንግስት የደህንነት ኃይሎችና የስለላ ሰራተኞች የሰብአዊ መብት ተሟጋች ድርጅት ሰራተኞችን በስራ ቦታቸውና በመኖሪያ ቤታቸው በመከታተል በሰብአዊ መብት ዙሪያ ዘገባቸውን እንዲያቆሙ እንደሚያስገድዷቸውም አመልክተዋል። የሲቪል ማህበራትን ዝም ለማሰኘት የሚደረገው ሙከራ በመገናኛ ብዙሃንና በሌሎች ተቃዋሚ ድምጾች ላይ በሚደርሱ ጥቃቶችም የታገዘ ነው ያሉት ዓለም አቀፍ ተቋማቱ ባለፉት 5 ዓመታት ኢትዮጵያ ውስጥ በነጻነት ሐሳብን የመግለጽና የመሰብሰብ መብትን ጨምሮ ለሲቪክ እንቅስቃሴዎች የሚሰጠው ቦታና ክብር መሸርሸሩን ጠቁመዋል። ተቋማቱ አክለው የኢትዮጵያ ባለስልጣናት በአፍሪካ ደረጃ ለተፈረሙና ሌሎች ዓለም አቀፍ ሕግጋት ተገዢ እንዲሆኑና የኢትዮጵያ መንግስት ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የመንግስት ተቾችና ሌሎችም የመብት አቀንቃኞች ስራቸውን በሚያከናውኑበት ወቅት ጥቃት እንዳይደርስባቸው ጥበቃ እንዲያደርግላቸው ጠይቀዋል። አድማጮች፣ በሪፖርቱ ዙሪያ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ መንግስት ኃይሎች የኤርትራ ወታደሮች፣ ጸረ መንግስት ታጣቂዎችና አንዳንድ ያልታወቁ ተዋናዮች በፈጸሙት ጥቃት ቢያንስ 1351 ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ባለፈው ሳምንት ባወጣው ሪፖርት አስታውቋል። ከተገደሉት ንጹሃን ዜጎች ውስጥ 740 የሚደርሱት የሞቱት በአማራ ክልል ውስጥ እንደሆነም ሪፖርቱ አመልክቷል። እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ድረስ በኢትዮጵያ ያለውን የሰብአዊ መብቶች ሁኔታ አስመልክቶ ድርጅቱ ባወጣው ሪፖርት የኢትዮጵያ የመንግስት ኃይሎች የሰው አልባ የአየር ተሽከርካሪዎችን ወይም ድሮኖችን በመጠቀም ከነሐሴ እስከ ታህሳስ ባለው ጊዜ ባካሄዱት የአየር ጥቃት 248 ያልታጠቁ ሰዎች ገድለዋል፣ ትምህርት ቤቶችንና ሆስፒታሎችን ጨምሮ ጠቃሚ መሰረተ ልማቶችን አውድመዋል ብሏል። በእነዚህ ጥቃቶችም ያለም አቀፍ ህግጋት መጣሳቸውን በመጥቀስ ስጋት መፍጠሩን አመልክቷል። የተባበሩት መንግስታት ድርጅትን ሪፖርት አስመልክቶ ከፌደራል መንግስት ባለስልጣናት ምላሽ ለማድረግ ያደረግነው ጥረት አልተሳካም። የዘገባ እስከተጠናቀቀበት ጊዜ ድረስም የክልሎቹ ባለስልጣናት ያወጡት ምንም አይነት መግለጫ የለም። እንደ አውሮፓውያን አቆጣጠር ነሐሴ 4 ቀን 2023 በአማራ ክልል የተጣለውን ያስቸኳይ ጊዜ አዋጅ ተከትሎ በተፈጸመ የዘፈቀደ እርምጃ የመኖር መብትን የመንፈግ፣ በራስ አካል ላይ የማዘዝ መብትን የማሳጣት፣ የዘፈቀደ ስርዓትና እገታ፣ ጾታዊ ጥቃት፣ የመሰብሰብና ሐሳብን በነጻነት የመግለጽ እንዲሁም ከቦታ ቦታ የመንቀሳቀስ መብትን መጣስና አፈናና በግዳጅ መሰወር የመሳሰሉ የመብት ጥሰቶች መፈጸማቸውንም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ሪፖርት ጠቅሷል። ጥቃቶቹና የመብቶች ጥሰቱ በፈንታቸው በተለይ በጥቃቱ የተጎዱትን ጨምሮ የህብረተሰቡን ማህበራዊና ኢኮኖሚያዊ መብቶች ክፉኛ መጉዳታቸውንም ሪፖርቱ ጨምሮ አመልክቷል። አድማጮችና ተመልካቾች በትላንትናው ዕለት በተላለፈው ዜናስ መግለጫ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም UN OCHA ተብሎ የተነበበው በስህተት መሆኑን እንገልጻለን። የደቡብ አፍሪካው መሪ ሲሪል ራማፎሳ ለሁለተኛ ጊዜ የፕሬዝዳንትነት ቃለ መሐላ በመፈጸም አዲስ የስልጣን ዘመን ጀምረዋል። ራማፎሳ ስልጣኑን በድጋሚ ተረከቡት የተዳከመው የአፍሪካ ብሔራዊ ኮንግረስ ፓርቲያቸው በስልጣን ላይ ለመቆየት የሚያስችለውን የመንግስት ጥምረት ስምምነት በከፍተኛ ጥረት ከተቀዳጀ በኋላ ነው። በግንቦት መጨረሻ በተካሄደው የደቡብ አፍሪካ አጠቃላይ ምርጫ በሶስት አስርት ዓመታት ውስጥ ለመጀመሪያ ጊዜ ምንም አይነት አሸናፊ ሳይኖር ቢቀርም የህግ አውጪዎች ባለፈው ሳምንት የ71 ዓመቱን አዛውንት በድጋሚ መርጠዋቸዋል። በፕሪቶሪያ ውስጥ የመንግስት መቀመጫ በሆነው አንድነት ህንጻ በተካሄደው ስነ ስርዓት ላይ ቃለ መሐላ የፈጸሙት ራማፎሳ ባደረጉት ንግግር የብሔራዊ አንድነት መንግስት ምስረታ ትልቅ ትርጉም የሚሰጠው የአዲስ ዘመን መጀመሪያ ነው ያሉ ሲሆን የደቡብ አፍሪካ መራጮች ሀገራችንን አንድ ፓርቲ በብቸኝነት እንዲያስተዳድረው ሙሉ ስልጣን አልሰጠም ሲሉ አክለዋል። ራማፎሳ በህግ አውጪዎች፣ የውጭ አገር መሪዎች፣ የሃይማኖትና የባህል መሪዎች እንዲሁም ደጋፊዎች ፊት ባደረጉት በዚሁ ንግግር ህዝቡ ችግራቸውን ለመፍታትና ምኞታቸውን እውን ለማድረግ በጋራ እንድንሰራ መመሪያ ሰጥተውናል ሲሉም ተናግረዋል። ፓርቲያቸው ከጥምረቱ አባላት ጋር ድርድር በቀጠለበት ወቅት ራማፎሳ በመጪዎቹ ቀናት የካቢኔ አባላቶቻቸውን ያሳውቃሉ ተብሎ ይጠበቃል። በቃለ መሐላ ስነ ስርዓቱ ላይ የናይጄሪያውን ፕሬዝዳንት ቦላ አህመድ ቲኒቡ፣ የአንጎላውን ዣዋ ሎራንሶ፣ የኮንጎ ብራዛቪሉን ዴኒስ ሳሱን ጉዌሶንና የኢስቱዋኒን ንጉስ ምስዋቲን ጨምሮ በርካታ የሀገር መሪዎች ተገኝተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሴኔጋል ጉምሩክ መስሪያ ቤት ባለፉት 5 አመታት ውስጥ በድምሩ 50 ሚሊዮን ዶላር በላይ ዋጋ ያላቸው 3 የኮኬን ጭነቶች መያዙን ማክሰኞ ዕለት አስታወቀ። የጉምሩክ ባለስልጣናት ከቅርብ ጊዜ ወዲህ ከአጎራባች ሀገሮች በተለይም በላቲን አሜሪካ እየተመረተ ወደ አውሮፓ የሚጓዘውን አደንዛዥ ዕፅ ማስተላለፊያ ከሆኑት ጊኒ፣ ጋምቢያ፣ ጊኒ ቢሳውና ማሊ የሚገባውን ኮኬን በብዛት እያያዙ ይገኛሉ። ፖሊስ ማክሰኞ ዕለት ባወጣው መግለጫ ከማሊ ጋር በሚያዋስነው ድንበር አቅራቢያ አንድ ማቀዝቀዣ ያለው የጭነት መኪና መያዙንና በድምሩ 306.24 ኪሎ ግራም የሚመዝን ኮኬን የያዙ 264 እሽጎችን በማቀዝቀዣው ውስጥ ባለው የአየር ማናፈሻ በኩል በጥንቃቄ ተደብቀው ማግኘቱን ገልጿል። የተያዙት እሽጎች በአጠቃላይ 40 ሚሊዮን ዶላር እንደሚያወጡም ተገምቷል። በተጨማሪም የጉምሩክ መስሪያ ቤቱ 14.2 ሚሊዮን ዶላር የሚያወጡ 95 ጥቅሎችን መያዙንም አስታውቋል። በሴኔጋል ዋና ከተማ ዳካር አቅራቢያ በሚገኘው ብሌዝ ዲያር የተሰኘው የአየር ማረፊያ ቀዳሚው ለት 2.3 ሚሊዮን ዶላር የሚያወጣ 18 ኪሎ ግራም ኮኬን መገኘቱም የተገለጸ ሲሆን አደንዛዥ እጾቹ ባለቤት በሌላቸው ሻንጣ ውስጥ ታሽገው ከሴኔጋል አዋሳኝ ሀገር ወደ አውሮፓ ህብረት አገራት እየተወሰዱ እንደነበርም ተመልክቷል። የእስልምና እምነት ተከታዮች በየአመቱ ወደ ሳውዲ አረቢያ ቅዱስ ከተማ መካ በሚያደርጉት የሃጂ ሃይማኖታዊ ስነ ስርዓት ላይ በተከሰተው ከፍተኛ ሙቀት ምክንያት በመቶዎች የሚቆጠሩ ምዕመናን ህይወታቸው ማለፉን ተከትሎ አንድ ሳምንት ለሚጠጋ ጊዜ ተካሄደው የሃጅ ስነ ስርዓት ረቡለት እንደሚጠናቀቅ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ለሃጅ ከተጓዙት ሰዎች ውስጥ በትንሹ 550 ሰዎች ከሙቀት ጋር በተያያዘ ህመም ምክንያት መሞታቸውንና አብዛኞቹ ግብጻውያን መሆናቸውን ዲፕሎማቶች ለፈረንሳዊ የዜና አገልግሎት አጃንስ ፍራንስ ፕሬስ አስታውቀዋል። ሮይተርስ የሟቾቹን ቁጥር ማረጋገጥ ባይችልም ላለፉት 30 አመታት በተካሄደው የሃጅ ሃይማኖታዊ ስርዓት ውስጥ በድንኳን ውስጥ በሚፈጠሩ የእሳት ቃጠሎች፣ መረጋገጦችና ሌሎች አደጋዎች በመቶዎች የሚቆጠሩ ሰዎች ህይወት እንደሚያልፍ አመልክቷል። ሐጅ ከ14 ምዕት ዓመታት በፊት ነብዩ መሐመድ ለተከታዮቻቸው ባስተማሩት መሰረት ሙስሊሞች ሃይማኖታዊ ስርዓቶችን ለመፈጸም ወደ መካ የሚያደርጉት ጉዞ ሲሆን በዚህ አመት 1.8 ሚሊዮን በላይ ምዕመናን ይታደማሉ ተብሎ እንደሚጠበቅ ተገልጿል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ የምሽቱ መሰናዷችን ወደ እንግዱ ላሳልፋችሁ።
ስምበኝሽ የቆየን ለምሽቱ ዜና አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ሳስተናግዳችሁ የማመሸው እንግዶ ለነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የዌብና ማህበራዊ ድረገጽ አስተናጋጃችን አበባዩ ገበያው፣ የምሽቱ ዋና አዘጋጅ ደረጀ ደስታ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በመተማ ወረዳ አንዲት ሱዳናዊትን ጨምሮ 3 ሰዎች በታጣቂዎች ተገደሉ የሚለው ለምሽቱ ለአብይ ርዕስ ዘገባችን የመረጥነው ነው። በምዕራብ ጎንደር ዞን ባለፈው ሳምንት እሁድ ታጣቂዎች በከፈቱት ተኩስ አንዲት ሱዳናዊትን ስደተኛ ጨምሮ 2 ኢትዮጵያውያን መገደላቸውን የመተማ ወረዳ አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ ደሳለኝ ሞገስ ግድያው የተፈጸመው ከምዕራብ ጎንደር ዞን ዋና ከተማ ገንደውሃ ወደ ነጋዴ ባህር ሲጓዝ በነበረ አነስተኛ የህዝብ ማመላለሻ መኪና ላይ በተከፈተ ተኩስ እንደሆነ ለአሜሪካ ድምጽ ተናግረዋል። የግድያ ድርጊቱን የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎትም አረጋግጧል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ባለፈው ሳምንት እሁድ ሰኔ 9 ቀን 2016 ዓ.ም ከዞን ዋና ከተማ ገንደውሃ ወደ ነጋዴ ባህር ተሳፋሪዎችን ጭኖ ሲጓዝ በነበረ አነስተኛ የህዝብ ማመላለሻ መኪና ላይ ታጣቂዎች በከፈቱት ተኩስ የሰው ህይወት ማለፉን የወረዳው አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምጽ ተናግረዋል።
በወቅቱ የወንጀል እንደተፈጸመ የኛ የጸጥታ ኃይል ደርሷል። ቁስለኞችንም አንስተናል። ያው የሞቱትንም በክብር ነው ያመጣ ነው። 2 ኢትዮጵያውያንና አንዷ ሱዳናዊ ነው የሞተችው። ያው ደብድበው ነው ዝም ብለው ይሄዱ አግተው ለመውሰድ ፈልገው ነበር። የኛ የጸጥታ ኃይልም ስለደረሰ ለማስጣል ሞክሯል። ዞሮ ዞሮ ግን ይሄን አይነት ነገር አልፎ አልፎ እንደያን ነገር ይከሰታል እዛ አካባቢ። ይሄ ሲከሰት ግን በቅርብ ርቀት ያለው የአካባቢው ማህበረሰብ ከነዚህ አጋች ቡድን ጋር በጣም ትንቅንቅ ውስጥ ነው ገብቶ ያስጣለ ያለው።
በአካባቢው አንዳንዴ የሰዎች እገታ እንደሚፈጸም የጠቀሱት አቶ ደሳለኝ ባለፈው እሁድ በመተማ ወረዳ ከመቃ ቀበሌ በቅርብ ርቀት ላይ ጥቃት ያደረሱትም ተመሳሳይ ተግባር ለመፈጸም ያቀዱ አጋቾች እንደነበሩ ተናግረዋል። በአጋጣሚ በመኪናው ውስጥ ከነበረ ታጣቂ ጋራም የተኩስ ልውውጥ መደረጉን አውስተዋል። በጥቃቱ አንዲት ሱዳናዊት ስደተኛን ጨምሮ 2 ኢትዮጵያውያን መገደላቸውን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አረጋግጧል። በአገልግሎቱ የኩመር የአውላላና የዓለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ጉዳዩን በተመለከተ ይህን ብለዋል።
ማንነታቸው ያልታወቁ ሲስተሮች በከፈቱት ተኩስ የሱዳን ዜግነት ያላት ሴት ሞተዋል። የተወሰኑ ወደ ያከባቢ ማህበረሰብ ሁለት ሶስት አካባቢ ቆስለዋል። እንደዚሁም ስደተኛው የቆሰለ አለ። በዚህ ማዕከል የሆነው ነገር ያው ስደተኞችን ታርጌት ያደረገ አይደለም።
በጥቃቱ ከተገደሉት መካከል የሆነችው ሱዳናዊት ስደተኛ የጸጥታ ችግርና የምግብ እጥረት እንደገጠማቸው ገልጸው ከኩመር መጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር አድርገዋል ከተባሉት ስደተኞች ጋር ትኖር እንደነበር መሐመድ ሐሚድ የተባሉ ሱዳናዊ ስደተኛ ለአሜሪካ ድምጽ ተናግረዋል።
ባለሱዳርና ሁለት ልጅ አላት፣ ሁለት ሴት ማለት ነው፣ ሁለት ትንሽ ልጆች አላት። እድሜዋ ደግሞ 29 ዓመት ነው። አዲላ አህመድ እስማኤል ይባላል። ከዚህ ወደ እንትን ሄዳ ነበር። ሸሂደ መዳሪት ምናምን አላት የምትወስደው እሷ። እዚህ አይገኝም ኮመርና እንትን አውላ ላይ አይገኝም መድኃኒቱ። ከዛ ደግሞ ከሸሂደ አመጣዋለሁ ምናምን ብላ ነው የሄደች። እንደገና ደግሞ ለልጆቹ ሁለት ህፃን ልጅ ነበራት። ሴቶች ልብስ ምናምን ይዛ ከሸሂደ ኢት ስለነበር ከሸሂደ ልብስ ይዛ መጣለች። አጋጣሚ አባዱላ ተክላንበት መንገድ ላይ የሆነ ስታጥቂዎች በጥይት ምናምን መቱ። ከትላንትና ወዲህ ደግሞ ኮመር ላይ ተቀበረች ማለት ነው።
መሐመድ ሐሚድ አክለውም ጥቃቱ በእኛ በሱዳን ስደተኞች ላይ ያነጣጠረ አልነበረም፣ የአካባቢው ማህበረሰብ ሁሌም በችግራችን ጊዜ ይደርስልናል ብለዋል።
እዛ ከተማ ውላ ላይ ያሉ ህዝብ በጣም ጥሩ ሰዎች ናቸው። በጣም ነው የሚተባበሩን። የሆነ ነገር ከተቸገርን ወደ እሱ መሮጥ ነው። ውሃ እንኳን ብንፈልግ ከነሱ ግማሽ በግማሽ ተከፋፍለን ነው የምንኖረው። ስለዚህ በጣም ነው መመስገን አለብኝ ለነሱ ጋር።
በአማራ ክልል ምዕራብ ጎንደር ዞን በሚገኙት የኩመርና አውላላ መጠለያ ጣቢያዎች በአብዛኛው ሱዳናውያን የሆኑ 8000 ስደተኞች እንዳሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በምህፃሩ UNHCR አስታውቋል። ከነዚህም ውስጥ ወደ 1000 የሚሆኑት የተለያዩ ችግሮች ገጥመውናል ብለው ከመጠለያ ጣቢያዎቹ በመውጣት ኑሯቸውን በጎዳና ዳር እንዳደረጉም ተቋሙ ገልጿል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ የሱዳን ስደተኞችን የተሻለ የጸጥታ ሁኔታ ወዳለበት ቦታ ለማዛወር እየሰራ መሆኑን ከዚህ ቀደም ማስታወቁ ይታወሳል። ለጥቃቱ ኃላፊነቱን የወሰደ አካል የለም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሽብር ክስ የተመሰረተባቸው የተለያዩ ተጠርጣሪዎች ባቀረቧቸው የዋስትና ጥያቄዎች ላይ ፍርድ ቤቶች ዛሬ ውሳኔ ሰጥተዋል። የሽብር ተከሳሾቹ እነ ክርስቲያን ታደለ ያቀረቡትን የዋስትና ጥያቄ ፍርድ ቤቱ አልተቀበለውም። በሌላ በኩል ከትናንት በስቲያ ሰኞ የኢህአፓን ሊቀመንበር ጨምሮ ዋስትና የተፈቀደላቸው 9 እስረኞች አልተፈቱም። አርቲስት አማኑኤል ሀብታሙንና የቲያትር አዘጋጅ ዳግማዊ ፈይሳን ጨምሮ በ20 ግለሰቦች ላይ ደግሞ ፖሊስ በድጋሚ ተጨማሪ የምርመራ ጊዜ ጠይቋል። ኬኔዲ አባተ የፍርድ ቤቶቹን ውሎ ተከታትሎ ተከታዩን ልኳል።
በአማራ ክልል ካለው በትጥቅ የተደገፈ ግጭት ጋር በተያያዘ በእናቶ ዮሐንስ ቧያለው መዝገብ የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 16ቱ ተከሳሾች በዋስትና ጥያቄያቸውና በክስ መቃወሚያቸው ላይ የፍርድ ቤቱን ብይን ለመስማት ዛሬ ረቡዕ ሰኔ 12 ቀን 2016 ዓ.ም ችሎት ቀርበዋል። የተከሳሾቹ ጠበቆችና አቃቤ ሕግ ባለፈው ግንቦት 29 ቀን በነበረው ችሎት ላይ ያደረጉትን ክርክር ያደመጠው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግስታዊ ችሎት ዛሬ ዋስትናውን ውድቅ ማድረጉን ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ተናግረዋል።
በእነ ዮሐንስ ባለው መዝገብ 16 ተከሳሾች ቀርበው ነበረ። ለዛሬ የተከፈረው ባለፈው የዋስትና ክርክር እና እንዲሁም የክስ መቃወሚያ ቀርበን ነበረ። በዚህ ላይ ብይን ለመስጠት ነበር። ፍርድ ቤቱም የዋስትናው ክርክር በተመለከተ ሰዎች የሞቱበት በመሆኑ እንዲሁም ደግሞ ወንጀሉ 15 ዓመት በላይ የሚያስቀጣ በመሆኑ ዋስትና ሊፈቀድላቸው ወይም አይገባም የሚል ብይን ሰጥቷል። በክስ መቃወሚያው ላይ በተመለከተ ግን ብይን ለመስጠት ለሐምሌ 1 ተቀጥሯል።
በተመሳሳይ የሽብር ክስ የቀረበባቸው እነ ዶክተር ወንደሰን አሰፋ ትናንት ማክሰኞ ሰኔ 11 ቀን ፍርድ ቤት ቀርበው የነበረ ሲሆን አቃቤ ሕግ የመሰረተባቸውን የሽብር ክስ አሻሽሎ እንዲያቀርብ በድጋሚ እንደታዘዘ አቶ ሰለሞን ተናግረዋል።
በክሱ ላይ የሞቱት ሰዎችን ቁጥሩን እንዲሁም ደግሞ የወደመ ንብረቶችን ቁጥር ብቻ ነው የተገለጸው። ስለዚህ ምን አይነት ሰዎች እንደሞቱ የት ቦታ እንደሞቱ ምን አይነት ንብረት የት ቦታ የሚለውን ነገር በዝርዝር ያልተገለጸ በመሆኑ ይህም ደግሞ ተከሳሾቹ በአግባቡ ለመከላከል የማያስችላቸው በመሆኑ ክስ ተሻሽሎ እንዲቀርብልን ብለን ነበር ያቀረብነው። የመከላከል ሕግ የሚያጣብብ በመሆኑ ወንጀለኛ መቅጫ ስነ ስርዓት ቁጥር 119 እና ተከታዮች መሰረት ክሱ ተሻሽሎ እንዲቀርብ ማለት ብይን ሰጥቷል። አቃቤ ሕግና ከኛ አስተያየት ፍርድ ቤቱ ጠይቆ ነበር። አቃቤ ሕግ 209 የሚል ጥያቄ ነበር ያቀረበው። በእኛ በኩል ከሳምንት በላይ መሰጠት የለበትም ብለን ነበር። ዞሮ ዞሮ ፍርድ ቤቱ የሁለታችንንም መልስ በማየት ለሐምሌ 5 ቀጠሮ ሰጥቷል።
በሌላ በኩል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ 9 ታሳሪዎች በገንዘብ ዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ከትናንት በስቲያ ሰኞ ሰኔ 10 ቀን ወስኖ የነበረ ቢሆንም ፖሊስ ግን ሳይለቃቸው ለጠቅላይ ፍርድ ቤት ይግባኝ አቅርቧል። ይግባኙን ዛሬ የተመለከተው ፍርድ ቤቱ ብይን ለመስጠት ለፊታችን አርብ ቀጥሯል።
በነ ፕሮፌሰር ዝናቡ መዝገብ በተመለከተ 5ቱ በ30 ሺህ ብር፣ 4ቱ በ20 ሺህ ብር አራዳ ምድብ ችሎት ከፍተኛ ፍርድ ቤት ባቀረበው ይግባኝ መሰረት ተቀብሎ የነበረ ቢሆንም ፖሊስ ለጠቅላይ ፍርድ ቤት ይግባኝ በትናንትናው ይግባኝ በማድረጉና ዛሬ ፖሊስና በእኛ መካከል ክርክር ለመስማት በቀጠረው መሰረት ክርክር አድርገን ለብይን ለአርብ 3 ሰዓት ተቀጥሯል።
ይህ በእንዲህ እንዳለ ሁከትና ብጥብጥ በማስነሳት ተጠርጥረዋል በተባሉት ታዋቂው አርቲስት አማኑኤል ሀብታሙ፣ የቲያትር አዘጋጅ ዳግማዊ አመለወርቅ ፈይሳና በይበልጥ በማህበራዊ ብዙሃን መገናኛ ላይ የምትታወቀውን ፍላጎት አብርሃምን ጨምሮ በ20 ግለሰቦች ላይ ፖሊስ በድጋሚ ተጨማሪ የምርመራ ጊዜ ጠይቋል። በፖሊስ ጥየቃ ላይ ክርክር ተደርጎ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለውሳኔ መቅጠሩን ጠበቃና የህግ አማካሪ አያሌው ቢታኔ ተናግረዋል።
ባለፉት 13 ቀናት ፖሊስ የሰራቸው ከመረጃና ብሔራዊ ደህንነት የአራት ሰዎችን ወይም የአራት ተጠርጣሪዎችን የኤሌክትሮኒክስ ውጤትና የሰው ማስረጃ ራሱ ስንት ሰው እንደተቀበለ በማን ላይ እንደተቀበለ ራሱ አያሳይም ነበር ማለት ነው። እናም በዚህ ምክንያት ጠበቆች ሰፊ የሆነ ተቃውሞ አቅርበን ነበር። አንደኛው ተቃውሞአችን አሁንም ባለፈው ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ትዕዛዙን አልፈጸመም። ምክንያቱም እያንዳንዱን ተጠርጣሪዎች የተናጠል ኃላፊነት ገልጦ ማቅረብ ነበረበት ብለን ነበር። ይህንን አልተወጣም። ሰራው ያላቸውም ስራዎች አይደለም በ13 ቀን በሰዓታት ውስጥ ሊሰራ የሚችል ሆኖ እያለ ዝቅተኛው 26 ቀን ዳግማዊ ፈይሳ ነው። ትልቁ ደግሞ ከ80 ቀን በላይ የታሰሩ ሰዎችን አስሩን ለማቆየት የሚያስችል በቂ ምክንያት የለም። ስለዚህ የዋስትና መብታቸው ተጠብቆ በውጭ ሆነው ጉዳያቸውን ይከታተሉ፣ እንደውም ግለሰቦቹ ላይ የቀረበ በቂ አጠራጣሪ ጉዳይ ስለሌለ እንደውም ነጻ ይልቀቅ የሚል አቤቱታ በሰፊው አቅርበን ነበር። መጨረሻ ላይ ፍርድ ቤቱ ብይን ለመስጠት በሚል ለነገ ጠዋት ቀጥሯል ማለት ነው።
ፖሊስ ትናንት ማክሰኞ ተጨማሪ 14 ቀን የምርመራ ጊዜ የጠየቀው በአስቸኳይ ጊዜ አዋጁ ወቅት በቁጥጥር ስር ውለው ለተለያየ የጊዜ መጠን በእስር ላይ የሚገኙት ተጠርጣሪዎቹ በመጀመሪያ ጊዜ ግንቦት 28 ቀን ፍርድ ቤት ሲቀርቡ ተፈቅዶ የነበረው የ13 ቀን ጊዜ መጠናቀቁን ተከትሎ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። በአድዋ ከተማ ታግታ ደብዛዋ የጠፋው አዳጊ መገደሏን ፖሊስ አስታወቀ ይላል ቀጣዩ ዘገባ። በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት በአጋሾች ተይዛ የቆየችው አዳጊ ማህሌት ተክላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ አስታውቋል። የዞኑ ፖሊስ ወንጀል ምርመራ ኃላፊ ኮማንደር ጸጋይ አስፋ ለአሜሪካ ድምፅ እንደተናገሩት አጋቾቹ የ16 ዓመቷን አዳጊ ማህሌት ተክላይን በአገቱበት ዕለት ገድለው እንደቀበሯት ፖሊስ ከተጠርጣሪዎች ማረጋገጡንና ቤተሰቦቿ የአዳጊዋን አስክሬን ዛሬ ረቡዕ መረከባቸውን ገልጸዋል። የቀብር ስነ ስርዓቷም ዛሬ ከቀጥር በኋላ መፈጸሙን ኮማንደሩ አክሎ አስታውቀዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የይሆኖ የሴቶች መብት ተሟጋጅ ሲቪል ማህበረሰብ አስተባባሪ መንግስት በተለይ ለሴቶች የደህንነት ስጋት የሆነውን የክልሉን የጸጥታ ችግር ከህብረተሰቡ ጋር በመተባበር እንዲፈታ ጠይቀዋል። ሙልጌታ አጽባሃ ዝርዝሩን ያቀርብልናል።
በትግራይ ክልል ማዕከላዊ ዞን አድዋ ከተማ ባለፈው መጋቢት 10 ቀን 2016 ዓ.ም አመሻሽ ላይ ከመኖሪያ ቤቷ ወጣ ወደ ቋንቋ ትምህርት ቤት በማምራት ላይ ይያለች በተለምዶ ባጃጅ ተብሎ የሚጠራውን ባለ 3 እግር ተሽከርካሪ በመጠቀም ታግታ የተወሰደችው ማህሌት ተክላይ ባጋሾቿ ተገድላ እንደተቀበረች ፖሊስ የደረሰበትን የምርመራ ውጤት የዞኑ ፖሊስ የወንጀል ምርመራ ኃላፊ ኮማንደር ጸጋ ያስፋ ለአሜሪካ ድምጽ ገልጸዋል። የ16 ዓመቷ ማህሌት በታገተችበት ቀን በስልክ ቁጥሯ ወደ ወላጅ አባቷ ተደውሎ ልጃቸውን በህይወት እንዲያገኙ 3 ሚሊዮን ብር የማስለቀቂያ ቤዛ እንዲከፍሉ ተጠይቀው እንደነበረ ኮማንደር ጸጋይ አስተውሰዋል። ሆነም ማህሌት በታገተችበት ቀን ባጋሾቿ ተገድላ እንደተቀበረች በወንጀሉ ተጠርጥረው የተያዙ ግለሰቦች ማመናቸውንና አስከሬኗን የቀበሩበትንም ስፍራ መርተው ማሳየታቸውን ኮማንደር ጸጋይ አስረድተዋል።
የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይቷል። አዳጊዋ በታገተችበት ዕለት በ3 ሰዓታት ጊዜ ውስጥ በአጋሾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል። ራሳቸው ተጠርጣሪዎቹ አስከሬኗ የተቀበረበትን ቦታ መርተው አሳይተውናል። በዛሬው ዕለትም አስከሬኗን ከተቀበረችበት ስፍራ በማውጣት ለብሳው ከነበረ ልብስና ጫማ እርሷ መሆኗን አረጋግጠናል። ለቤተሰብም አስከሬኗን አስረክበናል። የቀብሯ ስነ ስርዓትም በዛሬው ዕለት ከቀትር በኋላ ተፈጽመዋል።
ያዳጊዋ ቤተሰቦች አስከሬኗን የተረከቡት በአይደር ሪፈራል ሆስፒታል ባለሙያዎች ምርመራ ከተካሄደ በኋላ እንደሆነ ኮማንደር ጸጋይ ተናግረዋል። የአስከሬን ምርመራው ሂደት በምን ደረጃ ላይ እንደሚገኝ ኮማንደሩ ባይጠቅሱም ከግድያው ጋራ በተያያዘ እስካሁን 2 ተጠርጣሪዎች በቁጥጥር ስር መዋላቸውንና ማጣራቱም መቀጠሉም አመልክተዋል። ከሁለት ሳምንታት በፊት የማህሌት ወላጅ አባት አቶ ተክላይ ግርማይ ለአሜሪካ ድምጽ በሰጡት አስተያየት ፖሊስ አስፈላጊውን ክትትል ለማድረጉ የልጃቸውን ሁኔታ ለማወቅ አለመቻላቸውን በመጥቀስ ቅሬታ ማቅረባቸው አይዘነጋም። ታጋቿ አዳጊ ማህሌት ተክላይ ባጋቶቿ ጭካኔ የመገደሏ ዜና መናፈሱ ተከትሎ በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ ቁጣና ስጋት እያስተጋባ ይገኛል። በጉዳዩ አስተያየታቸውን የጠየቅናቸው የይሆኖ የሴቶች መብት ተከራካሪ ሲቪል ማህበረሰብ አስተባባሪ ጸዴና አባዲ በሴቶች ላይ እየደረሰ ያለውን ጥቃት መከላከልን አስመልክቶ ተቋማቸው ግንዛቤን ለማሳደግ እየተንቀሳቀሰ ባለበት ሳምንት የአዳጊ ማህሌት ግድያ መስማቱ በክልሉ ያለውን የሴቶች ደህንነት ባስከፊ ደረጃ ላይ እንደሚገኝ ሁነኛ ማሳያ ነው ብለዋል። በትግራይ ክልል ለሴቶች ደህንነት ስጋት ምንጭ ለሆነው የጸጥታ ችግር ጊዜያዊ አስተዳደሩ ልዩ ትኩረት ሰጥቶ ከህብረተሰቡ ጋር በመተባበር እንዲፈታ አስተባባሪዋ ጥሪ አቅርበዋል።
ሴቶች ካሁን የግድያ መታገት እንዲሁም ጾታዊ ጥቃት እየደረሰባቸው ይገኛል። የሆነ መፍትሄ ከሁሉም ከማህበረሰቡም ከፖሊስም ከህግ እንዲሁም ከመንግስት የሆነ መፍትሄ እንዲመጣ የጉዳዩ አሳሳቢነት የሚያሳይ ነው። በጣም የሚያሳዝን ክስተት ነው። ምክንያቱም በዚህ እድሜዋ እንደዚህ ህይወቷን በዚህ ሁኔታ ማጣት አልነበረባትም። ወላጆቿም ልጃቸውን እንዲማጣት አልነበረባቸውም። በተለያየ እድሜ ያሉት ሴቶችም እንዲሁ በምንም አይነት ጥቃት ማለፍ የለባቸውም። ህይወታቸውንም በምንም አይነት ሁኔታ በእንደዚህ አይነት ወንጀል ማጣት የለባቸውም። ይሄ ነገር ካሁኑ ካልተፈታ ለቀጣይም ብዙ ሴቶች ልናጣ ነው፣ እኔንም ጨምሮ። ስለዚህ ማናችንም ሴፍ አይደለንም።
የፖሊስን ቁጥር ጨምሮ አቅሙን በስልጠና ማሳደግ፣ በትይዩም የፍትህ ስርዓቱን በሚገባ ማጎልበት ለክልሉ ሴቶች የደህንነት ስጋት ሆኗል ያሉትን የጸጥታ ችግር በመፍታት ረገድ ሁነኛ አስተዋጽኦ እንደሚኖረው አስተባባሪዋ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ጌታን ላደረሰን ዘገባ አመሰግናለሁ። ወደ ውጪ ዘገባዎች ስንሻገር ፑቲን ሰሜን ኮሪያን በመጎብኘት ላይ ናቸው የሚለውን እናገኛለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ረቡዕ ፒዮንግያንግ ሲገቡ ደመቅ ያለ አቀባበል ተደርጎላቸዋል። ፑቲን ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የተገናኙ ሲሆን ከምዕራቡ ዓለም ጋር ፍጥጫ ላይ የሚገኙት ሁለቱ ሀገራት ግንኙነታቸውን ይበልጥ የተቀራረበ ለማድረግ እንደሚጥሩ አስታውቀዋል። የቪኦኤው ማይክል ብራውን የላከው ዘገባ ነው፣ እንደሚከተለው ይቀርባል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ረቡዕ ፒዮንግያንግ ሲገቡ
በሰሜን ኮሪያው መሪ ኪም ጆንግ ኡን ሞቅ ደመቅ ያለ አቀባበል ተደርጎላቸዋል። የሁለትዮሽ ድርድርና ውይይታቸውን ከመጀመራቸው በፊትም በደማቅ ያቀባበል ስነ ስርዓት ላይ ተሳትፈዋል። ፑቲን ሰሜን ኮሪያ ለሀገራቸው የምትሰጠውን ድጋፍ አድንቀዋል።
Высокоценим последовательную и неизменную поддержку вами российской.
በዩክሬን ላይ ያለንን ጨምሮ ለሩሲያ ፖሊሲዎች የምታሳዩት የማይለዋወጥና ቀጣይ ለሆነ ድጋፋችሁ ከፍተኛ አድናቆት አለን። ይህም ማለት ከአሜሪካን ኢምፔሪያሊስት የበላይነት ፖሊሲ እንዲሁም ተባባሪዎቿ በሩሲያ ፌዴሬሽን ላይ ከሚያሳዩት አቋም ጋራ የምናደርገውን ትግል የሚጨምር ነው።
ኪም ለፑቲን በሰጡት ምላሽ ለሩሲያ ሙሉ ድጋፍ እንደሚያደርጉና በአንድነት እንደሚቆሙ አስታውቀዋል።
የኮሪያ ህዝባዊ ዲሞክራሲያዊ ሪፐብሊክ የሩሲያ ፌዴሬሽን በዓለም ስትራቴጂካዊ መመጣጠንና መረጋጋት እንዲኖር የምትጫወተውን ሚና እናደንቃለን። የሩሲያ መንግስት ሉዓላዊነቱንና ጥቅሙን ለማስጠበቅ እንዲሁም ድንበሩን ለማረጋጋት በዩክሬን ለሚያካሂደው ልዩ ወታደራዊ ዘመቻ ያለንን ሙሉ ድጋፍ እንገልጻለን።
በ24 ዓመታት ውስጥ ለመጀመሪያ ጊዜ በሰሜን ኮሪያ የተገኙት ፑቲን ኪም በሞስኮ ጉብኝት እንዲያደርጉ መጋበዛቸውን የሩሲያ መንግስታዊ ብዙሃን መገናኛ ዘግበዋል። ሩሲያና ሰሜን ኮሪያ የረጅም ጊዜ ወዳጆች ቢሆኑም ከሁለት ዓመታት በፊት ሩሲያ ዩክሬንን መውረሯን ተከትሎ ወዳጅነታቸው ይበልጥ እየተጠናከረ መጥቷል። ባሊስቲክ ሚሳኤሎችን ጨምሮ በሺ የሚቆጠሩ ተተኳሾችን ሰሜን ኮሪያ ለሩሲያ እንደላከች የአሜሪካ ባለስልጣናት ይገልጻሉ። ፒዮንግያንግና ሞስኮ ግን ይህን ያስተባብላሉ። የቪኦኤ ማይክል ብራውን ላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
በቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ እንሻገራለን። ጦርነትም ይሁን ሰላም የጋዛ ነዋሪዎች ስጋት ተጋርጦባቸዋል። የተባበሩት መንግስታት ድርጅት ባለፈው 10 ዓመት ጊዜ ውስጥ የታቸውን ለማዳን ደህንነት ፍለጋ መኖሪያ ቀያቸው ለቀው የተሰደዱ ሰዎች አሃዝ በጥፍ አድጓል ሲል አስታውቋል። ይሁን እንጂ በጋዛ ቤተሰቦች የቱንም ያህል ደህንነት ሽተው ከቦታ ቦታ ቢንቀሳቀሱ ከለላ ለማግኘት አለመቻላቸውን ይናገራሉ። የአሜሪካ ድምጿ ሄዘር መርዶክ በካን ዩኑስ ከሚገኙት ኔዳል መሐሙድንና አምጂር ታንቲሽ እንዲሁም ኢናስ ታንቲሽ ጋር በመተባበር ያደረሰችንን ዘገባ ኤደን ገርሞት አቀርበዋለች።
አማን አልሻፊና ሶስት ልጆቿ ካለፈው ጥቅምት ወር አንስቶ በጦርነቱ የተነሳ 6 ጊዜ ተፈናቅለዋል። ለመጀመሪያ ጊዜ ከመኖሪያ ቀያቸው ሲሸሹ የሄዱት ወደ ሰሜናዊ ጋዛ ቤት ለህያ የተሰኘ ስፍራ ሲሆን አሁን ግን ያ ሰፈር ወደ ፍርስራሽነት መቀየሩን ሰምታለች። አማን አልሻፊ
We fled because the bombardment.
የቦምብ ድብደባው የማያቋርጥ በመሆኑ ነው የሸሸነው። ፈርቼ ነበር፣ ነገር ግን ምንም አይነት መልእክትም ሆነ ማስጠንቀቂያ አልነበረም።
ከዛን ጊዜ አንስቶ ብዙ ጊዜ ወደ ደቡብ የሀገሪቱ ክፍል ብትሸሽም እስራኤልና ሐማስ ጦርነት ግን እየተከታተላቸው ይገኛል። የጋዛ ደቡባዊ ድንበር የሆነችው ራፋ ስትደርስም በሰርጡ ከሚገኙ 2 ሚሊዮን በላይ ሰዎች ጋር የመጠለያ ድንኳን ተክላ እዛ ቆይታለች። ይሁን እንጂ በሰሜኑ የተከሰተው ረሃብ ወደ ደቡቡ እየተንሰራፋ ነው። ባለፈው ወር ራፋ ላይ ጥቃት ከመፈጸሙ በፊት ሁሉም ሆስፒታሎች የተዘጉ ሲሆን የውሃ አቅርቦቱም እየተቆራረጠ ነበር። በዚህ ጊዜ አማኒ ወደ ኋላ ወደ ሰሜኑ በመመለስ ወደ ካን ዩኒስ መጠለያ ጣቢያ ሄደች። አማኒ እዚህ ምንም አይነት የኤሌክትሪክ፣ የጋዝ፣ የውሃ አቅርቦት አለመኖሩንና ያለው ምግብ አነስተኛ መሆኑን ትናገራለች።
We can't find even simple things like vegetables.
እንዳትክልት ቲማቲም ያሉ ቀላል ነገሮችንም እንኳን ማግኘት አልቻልንም። እነዚህ አንድ ሰው ልጆቹን ለመመገብ የሚያስፈልጉ መሰረታዊ ነገሮች ናቸው። ዘይት የለም፣ ስጋ የለንም፣ ዋጋውንም አንችለውም። ዋጋውን የምንችለው ፍራፍሬም ሆነ ወተትና የወተት ተዋጽኦ የለም።
የመንግስታቱ ድርጅት በዓለም ዙሪያ 120 ሚሊዮን ሰዎች በኃይል ተፈናቅለው ከመኖሪያ ቤታቸው ውጪ ጦርነትና የሰብአዊ መብት ጥሰቶችን በመሸሽ ፈርተው እየኖሩ ነው ሲል አስታውቋል። አብዛኞቹ ሰዎችም ሰላማዊ ስፍራ ፈልገው የሚሸሹ ሲሆን ይሁን እንጂ የጋዛ ነዋሪዎች በጋዛ ሰላማዊ ስፍራ ባለመኖሩ በህይወት ለመቆየት ያለማቋረጥ እንደሚንቀሳቀሱ ይገልጻሉ። ራፋ ሙሳፋራት ጡረታ የወጡ የጋዛ መምህር ናቸው።
Look with mercy at the children, women and elders.
ልጆቹን ያቸው ሴቶች እንዲሁም አዛውንቶች አሁን ድረስ እየተገደሉ ነው። በነዋሪዎች ላይ ቤቶች እየፈረሱ ነው።
ጥቂት ቤተሰቦች ጋዛን ጥለው መሸሽ ቢችሉም አብዛኞቹ ግን ለማምለጫ የሚሆኑ ድንበሮች በመዘጋታቸውና ለማምለጥ ከተፈናቃዮቹ አቅም በላይ የሆነ ከፍተኛ የገንዘብ ክፍያ ስለሚጠየቅ ጋዛን ጥለው መውጣት አልቻሉም። ራፋት ሙሳ በድጋሚ።
ይሄ የተወለድኩበት የኔ ቤት ነው። ቅድመያቶቻችንና አባቶቻችን እዚህ ነው የተወለዱት። ታሪካችን እዚህ ነው።
የጋዛ የጤና ሚኒስቴር ባለፈው ጥቅምት ወር ሐማስ 1200 እስራኤላውያንን ገድሎ 250 የሚደርሱ ታጋቾችን ከወሰደ በኋላ በጋዛ ከ37000 በላይ ሰዎች ሲገደሉ ከ85000 በላይ ተጎድተዋል ሲል አስታውቋል። በመጪው የበጋ ወቅት ሙቀቱ ሲያይልም ከጦርነቱ ጋር የምግብ የንጹሃ የመጸዳጃ ቤትና የጤና አቅርቦት ችግሮች ተደማምረው የሟች ሲቪሎች አሃዝ ከዚህ እንደሚለቅ ይጠበቃል። አማን አልሻፊ ጦርነቱ ነገ ቢቆም ራሱ ጋዛ ፈራርሳለች ትላለች።
Gaza will be frightening. It will look scary. It will be
ጋዛ የምታስፈራን የምትሆነው የሚያስፈራ ይሆናል። የፈራረሱ ቤቶች፣ መንገዶችና መሬቶች እንዲሁም ያለ ኤሌክትሪክና ውሃ በጣም አስጊ ነው የሚሆነው።
ባለፉት ቅርቦራት የሰላም ስምምነት ጥረቶች ሳይሳኩ ቀርቷል። እስራኤል ጦርነቱ ሐማስን በማፍረስና የታገቱት ሁሉንም ዜጎቿን በማስለቀቅ ብቻ እንደሚያበቃም እየማለች ነው። ለሄዘር መርዶክ ዘገባ አይደን ገረመው ከዋሽንግተን ዲሲ።
ክብራትና ክብራን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ዝግጅታችን ዲሞክራሲ በተግባር ይሆናል። ለዛሬው ዲሞክራሲ በተግባር ጥንቅራችን የመረጥነው ዛሬ በአሜሪካ በመከበር ላይ ካለው ጆን ቲንስ ጋራ በተገናኘ ፕሬዝዳንታዊ እጩዎቹ ባይደን እና ትራምፕ የጥቁር ድምጽ ሰጪዎችን ድጋፍ ለማግኘት የሚያደርጉትን ጥረት ይመለከታል። ዛሬ በፈረንጆቹ አቆጣጠር ጁን 19 ሲሆን በአሜሪካ ደግሞ ጆን ቲንስ በመባል የሚታወቀው በዓል የሚከበርበት ዕለት ነው። ዕለቱ የሚከበረው በአሜሪካ የእርስ በርስ ጦርነት ወቅት በእንደ አውሮፓውያን አቆጣጠር 1865 ዓ.ም ኮንፌደሬት በመባል ይታወቁ በነበሩ ግዛቶች ባሪያ ፍንገላ እንዲቀር የተደረገበትን ዕለት ለማስታወስ ነው። በያዝነው የአሜሪካ ምርጫ ፕሬዝዳንታዊ እጩዎቹ ጆ ባይደን እና ዶናልድ ትራምፕ ዛሬ የሚከበረውን ጁን ቲንስ ወይም ባሪያ ፍንገላ እንዲቀር የተደረገበትን ዕለት ለማስታወስ ከሚከናወኑ ተግባራት ጋር በተያያዘ ጥቁር ድምጽ ሰጪዎችን ለማግኘት እየጣሩ ነው። የቪኦኤ ስካት ስተርንስ ያደረሰን ዘገባ ነው እንደሚከተለው ተቀናብሯል።
ፕሬዚደንት ጆ ባይደን ጁን ቲንስን በማስመልከት ቀደም ብለው በዋይት ሃውስ ኮንሰርት አዘጋጅተዋል።
ታሪካችን ያለፈው ብቻ አይደለም፣ አሁን ያለውና ወደፊትም የሚመጣው ነው። ወደፊቱ ደግሞ የሁላችን ሊሆን ይገባል፣ ለተወሰነ ብቻ መሆን የለበትም።
የፖለቲካ ባላንጣዎቻቸው ታሪክን ከልሰው ሊጽፉ እየሞከሩ ነው ሲሉ ባይደን ይከሳሉ።
እነሱ ባዲስ ልብስ የመጡ አሮጌ ጣረሞቶች ሲሆኑ ወደ ኋላ ሊመልሱን እየሞከሩ ነው። ነጻነታችንን እየነጠቁን ነው። ጥቁሮች ድምጽ እንዳይሰጡ ወይም ድምጻቸው እንዳይቆጠር አስቸጋሪ ሁኔታዎችን እየፈጠሩ ነው። በዚህም በልዩነታችን ውስጥ ያለውን እሴት እኩልነትና አቃፊነት እያጠቁ ነው።
የዶናልድ ትራምፕ የምርጫ ዘመቻ ቡድን በበኩሉ ጥቁር አሜሪካውያን ለትራምፕ በሚል መሪ ቃል ዝግጅቶችን ጀምሯል። የቀድሞው ፕሬዝዳንት ሚቺጋን ውስጥ በሚገኝ አንድ ቤተክርስቲያን ውስጥ ጥቁር ድምጽ ሰጪዎችን አግኝተዋል።
ለኛ እጅግ ወሳኝ ወቅት ላይ እንገኛለን። ከአብርሃም ሊንከን ወዲህ ለጥቁሮች ብዙ ነገር ማድረጋችን ስንናገር በኩራት ነው።
ጥቁር ድምጽ ሰጪዎች በሚሊዮን በሚቆጠሩ ህገወጥ ባዕዶች ብለው በጠሯቸው ሰዎች ስራቸውን እያጡ መሆኑንም ትራምፕ ተናግረዋል።
ሁሉም ግዛቶች ድንበር ላይ እንዳሉ ግዛቶች ነው የሚቆጠሩት። ወደየአካባቢያቸው እየመጡ ስራቸውን እየነጠቁ ነው። የአፍሪካ አሜሪካውያን ላይ አሉታዊ ተጽዕኖ እያደረሱ ነው። በመቀጠልም በሂስፓኒክ አሜሪካውያን ላይም ችግር እየፈጠሩ ነው።
በባይደን የአስተዳደር ዘመን እየተባባሰ በመጣ ባሉት ወንጀል ጥቁር ማህበረሰቦች እየተጎዱ መሆኑንም ትራምፕ ተናግረዋል።
ወንጀሉ በዚህ አፍሪካ አሜሪካውያን በሚኖርበት ይበልጥ ይከሰታል። ሰዎች ሲያገኙኝ ከለላ እንደሚሹ ይነግሩኛል። ፖሊስ እንዲከላከላቸው እንደሚሹም ይነግሩኛል። ዳቦ ለመግዛት መንገድ ስንሻገር ጥቃት እንደርስብን ወይም እንድንገደል አንፈልግም ይሉኛል።
የፌደራሉ የወንጀል ምርመራ ቢሮ ኤፍቢአይ መረጃ እንደሚያመለክተው ግን አደገኛ ወንጀሎች በትላልቅም ሆነ ትናንሽ ከተሞች ቀንሰዋል። ከአራት ዓመታት በፊት ጥቁሮች በሰጡት ድምጽ ለስልጣን እንደበቁ የሚገልጹት ባይደን በዚህኛው ምርጫ ድጋፋቸውን እንደሚሹ ተናግረዋል።
ጥቁር አሜሪካውያን ድምጽ በመስጠታቸው እኔና ካማል ሃሪስ ፕሬዝዳንትና ምክትል ፕሬዝዳንት ለመሆን በቅተናል። ይህም በእናንተ ድምጽ ምክንያት ነው። ማጋነን አይደለም። እናንተ ድምጽ በመስጠታችሁ ዶናልድ ትራምፕ የተሸነፉ የቀድሞ ፕሬዝዳንት ሆነዋል። በዚህኛው ምርጫም በእናንተ ድምጽ አማካይነት ዶናልድ ትራምፕ ተሸናፊ ሆናሉ።
ከአራት ዓመታት በፊት በነበረው ምርጫ ትራምፕን የመረጡት ጥቁር ድምጽ ሰጪዎች 8% የሚሆኑት ብቻ ናቸው። ፒው የተሰኘው ተቋም የሰበሰበው የሕዝብ አስተያየት መለኪያ እንዳመለከተው በያዝነው የምርጫ ዘመቻ 18% የሚሆኑት ጥቁር ድምጽ ሰጪዎች ትራምፕን ይደግፋሉ። ሚቺጋንን ጨምሮ ወደ የትኛውም እጩ ሊያጋድሉ በሚችሉ ግዛቶች ልዩነት ሊያመጣ የሚችል መጠን እንደሆነ ተነግሯል። ስካት ስተርንስ ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ከአሜሪካ ድምጽ ስርጭታችን በመቀጠል ላይ ነው። የተባበሩት መንግስታት ድርጅት አሃዝ እንደሚያሳየው 3 አመት ባስቆጠረው የሩሲያ ዩክሬን ወረራ ወደ 6.5 ሚሊዮን ዩክሬናውያን ከሀገራቸው ተሰደዋል። የድርጅቱ የቅርብ ጊዜ ዘገባ እንደሚያመለክተው አብዛኞቹ አንድ ቀን ወደ ሀገራቸው እንደሚመለሱ ተስፋ ያደርጋሉ። ሌሳ ፓከሌትስ ወደ ሀገራቸው የተመለሱ ዩክሬናውያንን አነጋግራ ተከታዩን ዘገባ ልካለች። ደረጃ ደስታ ያቀርባል።
ጀርባ ላይ የሚነገት ቦርሳና አንድ ጥቅል ዳይፐር። ዳሪያ ፍሪች አልቺና እንደ አውሮፓ አቆጣጠር መጋቢት 2022 በጦርነቱ መጀመሪያ ላይ የዩክሬን የትውልድ ከተማዋን ሚኮላይቭን ለቃ ስትወጣ የያዘችው ይኸው ነበር። ሴት ልጇ ሳሻ በዚያን ጊዜ የስድስት ወር ህፃን ነበረች።
አገሬ ቤቴ መቆየት ፈልጌ ነበር። ነገር ግን አጠገባችን ባለው ቤት ላይ ሮኬት ፈነዳ። መስኮቶቻችን ተሰባበሩ። በጣም ያስፈራ ነበር። በቃ ለመሸሽ ወሰንን።
ከልጇና ከእናቷ ጋር የተሰደደችው ፍሪች አልቺና ጣሊያን ገባች። ሲሲሊ የሚገኙ ገዳማት መጠለያ ሰጥተዋቸው ከአንድ አመት በላይ ተቀምጠዋል።
ሁለት ሳምንት ብቻ ብንቆይ ነው ብዬ ተስፋ አድርጌ ነበር። ነገር ግን እኔ የምኖርበት ወረዳ በዚያ ጊዜ ተይዞ ለነበረው ለሄርዘን በጣም ቅርብ ነው። የከተማው ሁኔታ አስፈሪ ሆኖ ነበር። እንደ አውሮፓውያን አቆጣጠር በ2022 መገባደጃ ላይ ሄርዘን ነጻ ከወጣች በኋላ ግን ወደ መኖሪያችን መመለሻችንን ትኬት ገዛሁ።
ፍሪች አልቺና የመመለሱ ውሳኔ ከባድ እንደነበር አልደበቀችም። ምክንያቱም ሚኮላይቭ አሁን እንደ ግንባር ከተማ የሚቆጠር ስለነበረ ግን ለመመለስ በጣም ቆርጣ ተነስታ ነበር።
ባለቤቴ የሰራዊቱ አባል ነው። ጦርነቱ እንደተጀመረ ወዲያው አንድ ቀን ጧት ላይ ተጠራ። እንግዲህ ልጃችን አባቷን ላታውቀው ነው ብዬ ጭንቅ ብሎኝ ነበር። ገና ትንሽ ሳለች ስለተሰደድን አመቱን ሙሉ አባቷን ሳታየው አደገች።
ትንሿ ሳሻ አሁን መጠለያ ጣቢያው ባለው መዋለ ሕፃናት ትውላለች። ቤተሰቡ ካለማቋረጥ ከሚሰማው የማስጠንቀቂያ ደወል ጋር ተለማምዷል። ፍሪች አልቺና ደቡብ ዩክሬንን በሚያስተዋውቅና የባህል ፌስቲቫሎችን በሚያዘጋጅ አንድ ለትርፍ ያልተቋቋመ ድርጅት ውስጥ ትሰራለች።
ወደ ሚኮላይቭ ስንመለስ እንደገና ነፍስ ዘራሁ። እዚህ እንደማስፈልግ አውቅ ነበር።
ወረራው ሲጀመር ወደ ውጭ አገር መሸሽ ለቴቲያና ሜሮሽንቼንኮቭ ምርጫዋ አልነበረም። በኪየቭ ክልል የምትገኘው ከተማዋ ኢቫንኪቭ የተያዘችው ወዲያው ነበር።
36ቱም ቀናት ከባድ ነበሩ። ለአእምሯችንም ጭምር ከባድ ጊዜ ነበር። የጦር አውሮፕላኖች ኪየቭን በቦምብ ለመደብደብ በየምሽቱ ማለት ይቻላል በቤታችን ጣሪያ ላይ ይበሩ ነበር። ሩሲያውያኑ አካባቢውን ለቀው ከወጡ በኋላ ሀገር ጥለን መሄድ እንዳለብን ወሰንኩ።
ሜርሾኒቼንኮ ልጇን ኢቫንካን ይዛ ወደ ቡልጋሪያ መጣች። በዚያም ለስድስት ወራት ቆዩ።
ለአንድ የዩክሬን ኩባንያ ከርቀት ሰራ ነበር። ነገር ግን ደሞዜ እዚያ ለተመቻቸ ኑሮ በቂ አልነበረም። በዚያ ላይ ደግሞ ትንሽ ልጅ ይዤ ብቻዬን ነበር የምኖረው። በአካባቢው ያለው መዋለ ሕፃናትም ሞልቶ ነበር።
ትንሿ ኢቫንካም ቤታችን ናፈቀኝ ያለች ያለማቋረጥ ትወተውታታለች።
እኔም ናፍቆኛል። ከሁሉም በላይ ክልላችን ከሌላው ጋር ሲነጻጸር ጸጥ እያለ መጥቶ ነበር። ስለዚህ ባለፈው መጸወቅት ተመለሰን።
ኢቫንካ በዚህ በመጸወቅት ትምህርት ቤት ለመሄድ ዝግጅት ላይ ነች። የመጀመሪያዋን ትልቅ የዳንስ ትርኢት አሳይታለች። እናቷ ጦርነት ቢኖርም ሁለቱም ወደ ቤታቸው በመመለሳቸው ደስተኛ መሆናቸውን ተናግራለች።
ልክ ከተበለስን ከጥቂት ሳምንታት በኋላ ትልቅ የሮኬት ጥቃት ደረሰ። ግን አሁንም ቢሆን ባደረኩት ውሳኔ አልተጸጸጥኩም። በራስ ቤት ውስጥ ሆኖ በህይወት መተንፈስ ይቀላልና።
ያነጋገርናቸው ሁለቱም እናቶች እንደገና ቤታቸውን ጥለው የሚሰደዱት የሩሲያ ወረራ ስጋት ከተመለሰ ብቻ ነው ብለዋል።
ስርጭታችን ይቀጥላል። አሜሪካና ህዝቧ ቀጣዩ ጥንቅራችን ነው። የአሜሪካ ህዝብ ቁጥር እድገት ዝግተኛ ቢሆንም የውጭ አገር ተወላጆች ቁጥር ግን ከምንጊዜውም በበለጠ መጠን አድጓል። የአሜሪካ ድምጽ አዶራ ማኮር አጠናቀረችው ዘገባ ለሳምንታዊ አሜሪካና ህዝቧ ፕሮግራም ተዘጋጅቷል። ቆንጅታ የተቀርበዋለች።
የዩናይትድ ስቴትስ የህዝብ ቆጠራ ወይም ሴንሰስ ቢሮ መረጃ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር ከ2010 እስከ 2022 ዓመተ ምህረት ማለት እስከ ካቻምና በነበሩት 10 ዓመታት አሜሪካ ውስጥ ያሉ የውጭ ሀገር ተወላጆች ቁጥር ከ15% በሚበልጥ መጠን አድጎ ከ46 ሚሊዮን አልፏል። ይህም አጠቃላዩ የአሜሪካ ህዝብ ቁጥር እድገት ዝግተኛ ቢሆንም የውጭ ሀገር ተወላጆቹ ቁጥር ቀደም ብሎ ከነበረው እያሻቀበ መሆኑን ነው የሚያሳየው። በብሩኪንግስ ተቋም የህዝብ ብዛት መረጃዎች ከፍተኛ አጥኚ የሆኑት ዊሊያም ፍሬ እንደሚሉት ባለፉት 10 ዓመታት የውጭ ሀገር ተወላጅ የአሜሪካ ዜጎች ቁጥር ከተጠቀሰውም በላይ ሊያሻቅብ ይችል ነበር።
ባለፉት 10 ዓመታት የታየው ጭማሪ ከዚህም ሊበልጥ ይችል ነበር። ምክንያቱም በቀደሙት 10 ዓመታት በተለይም ከ1990 እስከ 2000 ዓመተ ምህረት ከዚያ በላይ እድገት አሳይቶ ነበር።
ዩናይትድ ስቴትስ ውስጥ ያሉት የሌላ ሀገሮች ተወላጆች ቁጥር ከ1990 እስከ 2000 ዓመተ ምህረት በነበሩት 10 ዓመታት ከ19 ሚሊዮን ወደ 31 ሚሊዮን ጨምሯል። በ12 ሚሊዮን ከፍ ብሏል ማለት ነው። በተጻራሪው ደግሞ ከ2010 እስከ ካቻምና 2022 በነበሩት ዓመታት የውጭ ሀገር ተወላጆቹ ቁጥር በ6.2 ሚሊዮን ብቻ ነው የጨመረው። 40 ሚሊዮን የነበረው 46.2 ሚሊዮን መድረሱን ነው የህዝብ ብዛት ቀማሪው ሴንሰስ ቢሮ መረጃ የሚያመለክተው። የብሩኪንግስ ተቋሙ የስነ ህዝብ አጥኚ ዊሊያም ፍሬ እንደሚያስረዱት ይህ ለመሆኑ ሁለት አበይት ምክንያቶች ይጠቀሳሉ።
የትራምፕ አስተዳደር ያወጣቸው የተለያዩ ፖሊሲዎች ዩናይትድ ስቴትስ የሚመጡ አንዳንዶቹን የውጭ ሀገር ሰዎች ቁጥር እንዲቀንስ አድርጓል። ዓለም አቀፍ ወረርሽኙ ደግሞ ሌላው ምክንያት ነው። ከዚህ በኋላ በቀጠለው ጊዜ ደግሞ እንደገና ቁጥሩ መጨመር ጀመረ። ነገር ግን በምን ያህል እንደጨመረ በቀጣዩ ዓመት ወይም ከዚያ በኋላ በሚመጣው ዓመት የሚወጡትን ሪፖርቶች እስከምናይ ድረስ ለማወቅ አንችልም።
ባለፈው እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ዩናይትድ ስቴትስ የሚኖሩ የውጭ ሀገር ተወላጆች ቁጥር በበለጠ ፍጥነት እያሻቀበ መሆኑ እንዳለ ሆኖ የስነ ህዝብ ከፍተኛ አጥኚው ዊሊያም ፍሬ እንደሚያስረዱት አጠቃላዩ የአሜሪካ ህዝብ ቁጥር እድገት ግን ዝግተኛ ይሆናል ተብሎ ነው የሚጠበቀው።
በተለይም የወጣቶች ቁጥር እድገት አነስ ያለ ይሆናል። መጪውን የሰራተኛ ኃይሉን ይዞታ ታሳቢ አድርገን ብዙ ሰው ወደ ስራ እንዲሰማራ ለማድረግ የምናስገባቸውን የውጭ ሀገር ሰዎች ቁጥር ከፍ ማድረግ ያስፈልገናል።
የዩናይትድ ስቴትስ የህዝብ ቆጠራ ቢሮ መረጃ እንደሚያሳየው ዩናይትድ ስቴትስ ውስጥ የሚኖሩ የውጭ ሀገር ተወላጆች የትምህርት ደረጃ ከፍ እያለ ነው። እንደ አውሮፓውያን የዘመን አቆጣጠር በ2010 የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ወይም ከዚያም አለፍ ብለው ትምህርታቸውን የቀጠሉ ሰዎች ቁጥር 68% የነበረ ሲሆን በ2022 ወደ 75% ከፍ ብሏል። ከአሜሪካ ግዛቶች ከፍተኛ የውጭ ሀገር ተወላጆች ቁጥር ባላቸው እንደ ካሊፎርኒያ፣ ኒው ጀርሲ፣ ኒውዮርክ እና ፍሎሪዳ ባሉት ግዛቶች የውጭ ሀገር ተወላጅ ነዋሪዎቻቸው ቁጥር ጠቃላዩ ህዝባቸው ከአንድ አምስተኛ የሚበልጠውን ይይዛል።
በደቡብ አፍሪካ 60 ሚሊዮን ሰዎች የምግብ ዋስትና ችግር አለባቸው ሲል የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት በደቡብ አፍሪካ 60 ሚሊዮን የሚገመቱ ሰዎች በኤልኒኞ ምክንያት በተፈጠረው ድርቅ ለምግብ ዋስትና አጥተው ተዳርገዋል ብሏል። ችግሩ ያለው በማላዊ፣ ዛምቢያና ዚምባብዌ ብቻ ሳይሆን በሌሎችም ዓለም አቀፍ የእርዳታ ጥሪዎችን ባቀረቡ ሀገራት እንደሆነ አስታውቋል። ክለምበስ ማቡንጋ ከዚምባብዌ እንደዘገበው የተባበሩት መንግስታት የምግብና የእርሻ ድርጅት ቀውሱን ለማቃለል ተስፋ በማድረግ 10 ሚሊዮን ዶላር መድቧል። ደረጀ ደስታ ዝርዝሩን ያሰማናል።
የተባበሩት መንግስታት የምግብና የእርሻ ድርጅት ባወጣው መግለጫ አንጎላ፣ ኢስዋቲኒ፣ ማዳጋስካር፣ ሞዛምቢክ እና ታንዛኒያ በደቡባዊ አፍሪካ በተከሰተው ድርቅ እየተጎዱ ነው። ከሃራሬ በስተደቡብ 100 ኪሎ ሜትር ርቀት ላይ የምትኖረው ፕላዴስኪስ ማዲዚ ካትሬ ድርቁን ለመቋቋም ከሚታገሉት ሚሊዮኖች አንዷ ናት። ሰብሎቿ ድርቀው ከረገፉ በኋላ የዓለም ምግብ ፕሮግራም አራት ልጆቿን ለመንከባከብ የምትጠቀምበትን በወር 65 ዶላር ያገኘች ነው።
ድርቁ ማኔጀር 25 ዶላርስ እንደ ይሰጥሽካው 20 ዶላርስ
ከገንዘቡ 25 ዶላር የሚሆነው ለምግብ ሲሆን 20 ዶላሩ ለትምህርት ቤት ክፍያ ይውላል። እዛ ብዙ ያልተከፈለ ዕዳ አለኝ። ከዚያ የቀረውን 20 ዶላር ከብረታብረት ፋስና መጥረቢያ የመሸጥ ስራዬን ለማሻሻል እሰራበታለሁ። ያ እያገዘኝ ነው። የዓለም ምግብ ድርጅት ምናልባት እርዳታውን ለተጨማሪ ለሁለት ሶስት ወራት እንደሚያራዝም ተስፋ አደርጋለሁ። ስለዚህ ጥቂት ነገሮች ስላሉኝ የንግድ ስራዬን አቅም ማሳደግ እችላለሁ። በዚህ መንገድ በማገኘው ትርፍ ልጆቼን እጠብቃለሁ። ከልጆቼ ጋር ለልመና ወደ ጎዳና እንወጣም።
የዓለም ምግብ ድርጅት በሚቀጥለው ወር በማዲዝ ካትሪ አካባቢ እርዳታውን ያጠናክራል። ነገር ግን ድርጅቱ በቅርቡ የኤልኒኖ ድርቅ ተጽዕኖ እየጠነከረ በመጣበት በመላው ዚምባብዌ እንደገና ለመጀመር ተስፋ ያደርጋል። በቅርቡ በዛምቢያ ዋና ከተማ ሉሳካ በስካይፕ በሰጡት ቃለ ምልልስ የድርቅን ተጽዕኖ ለመገምገም ወደ ክልሉ የሄዱት የዓለም ምግብ ድርጅት ዋና ዳይሬክተር ሲንዲ ማኬን ክስተቱ ትልቅ አደጋ ሲሉ ገልጸውታል። ክስተቱን ትልቅ አደጋ ሲሉ ገልጸውታል።
These people have lost everything. They have no income. They have no way of surviving.
እነዚህ ሰዎች ሁሉንም ነገር አጥተዋል። ገቢ የላቸውም። አመቱን ሙሉ ያለ እርዳታ የሚተርፉበት ምንም መንገድ የላቸውም። ምክንያቱም የሚቀጥለው ሰብል እስከሚቀጥለው ግንቦት ድረስ አይታረስም። እነዚህ ሰዎች ሰብሎቻቸውን በሚያገኙባቸው መጋዘኖች የተማመኑ ናቸው። በዚህ ጊዜ ምንም አላገኙም። በክልል ደረጃ ድርቁ ለመቋቋም ከዓለም ምግብ ድርጅትና ከአስቸኳይ ጊዜ ቀውስ ብቻ ወደ 400 ሚሊዮን ዶላር አካባቢ ያስፈልጋል።
መኬን በአየር ንብረት ለውጥ ምክንያት የተፈጠረው ድርቅ እንደገና መከሰቱ ለአየር ንብረት ትንበያ ከፍተኛ መዋለ ንዋይ ማፍሰስን የሚጠይቅ በመሆኑ ሰዎች ለሚመጣው ነገር ዝግጁ መሆን አለባቸው ብለዋል።
You can plant drought resistant crops and also making sure that there's good water usage when there is rain. So water management becomes a real issue here.
ድርቅን የሚቋቋሙ ሰብሎችን መትከልና ዝናብ በሚኖርበት ጊዜ ጥሩ የውሃ አጠቃቀም መኖሩን ማረጋገጥ ይችላሉ። ስለዚህ እዚህ የውሃ አያያዝ ችግር ይሆናል። ከፀሐይ ብርሃን ኃይል አመንጭና ከሌሎች ነገሮች ጋር የውሃ ጉድጓዶች ጥቅም ላይ መዋላቸውን ማረጋገጥ ያስፈልጋል። በጣም የተወሳሰበ ሂደት ነው። ነገር ግን እነዚህ ገበሬዎች ራሳቸውን ብቻ ሳይሆን ማህበረሰባቸውን መመገብ እንደሚችሉ ማረጋገጥ በጣም ያስፈልጋል። በጦርነት ቀጠና ውስጥ ድንገተኛ ቀውሶች ላይ እንደምንሰራ ሁሉ ይህንን የድርቅ ቀውስ መከላከልና መምራት አለብን። ይህ እጅግ በጣም አሳሳቢና ሀገርን ሊያፈርስ ይችላል። ስለዚህ ያለንን መሳሪያዎች በተሻለ ሁኔታ መጠቀምና አርሶ አደሩ እንዲያድግ አዳዲስ ሳይንስና ቴክኖሎጂዎችን ማቅረብ መቻል አስፈላጊ ነው።
ባለፈው ወር የደቡብ አፍሪካ የልማት ማህበረሰብ ሀገራት መሪዎችና መንግስታት በኤልኒኖ ምክንያት በተከሰተው የሰብአዊ ቀውስ ላይ በተካሄደው ጉባኤ ላይ የክልል መሪዎች 5.5 ቢሊዮን ዶላር ጠይቀዋል። የዓለም ምግብ ድርጅት ኤልኒኖ የላላ ሲሄድ ላኒና ያንጃበበ በመሆኑ ለክልሉ አዳዲስ ፈተናዎች መረባረብ ያስፈልጋል። ምክንያቱም የአየር ሁኔታ ክስተት ብዙ ጊዜ ወደ ከባድ ዝናብና ጎርፍ ስለሚያመራ የሰብል ጉዳትና የሰዎች መፈናቀልን ያስከትላል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን ስርጭታችን ወደ ማጠናቀቁ ተቃርቧል። ከዛ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዛሬ እንደ አውሮፓ አቆጣጠር ሰኔ 19 ወይም ጁን 10 የተባለ የሚጠራው ቀን ነው። ይህ ዕለት አፍሪካ አሜሪካውያን ከ150 ዓመታት በላይ ያከብሩት የነበረ ሲሆን አሁን በቅርቡ ብሔራዊ በዓል ሆኖ እውቅና አግኝቷል ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር። ጁን 10 በእንግሊዝኛው ሰኔና 19 ወይም ጁን እና 19 የሚሉት ቃላት የተጣመሩበት ነው። እለቱ እንደ አውሮፓ አቆጣጠር በ1865 በዩናይትድ ስቴትስ ውስጥ በባርነት ስር የነበሩ የመጨረሻዎቹ አፍሪካ አሜሪካውያን ከሁለት ዓመት በፊት ጀምሮ ነጻ መውጣታቸውን የተረዱበት ቀን ነው ሲልም ርዕሰ አንቀጹ ያስረዳል። ርዕሰ አንቀጹ በመቀጠል እንደ አውሮፓ አቆጣጠር ጥር 1 1863 ፕሬዚደንት አብርሃም ሊንከን በአመጸኞቹ የኮንፌዴሬሽን ግዛቶች ውስጥ በባርነት የተያዙ ሰዎች ሁሉ ነጻ ናቸው ሲሉ የነጻነት አዋጅ አወጡ። ስለዚህ በሕጉ በባርነት የተያዙ ሰዎች በወቅቱ ነጻ የነበሩ ቢሆንም በተፈጠሩት ሁኔታዎች ምክንያት ቃሉ በየቦታው ለመሰራጨት አዝግሞ ነበር። ስለዚህ አስደሳች ዜናው ራቅ ብለው በመገለል ወደሚገኙት ወደ ተሸነፉትና የኮንፌዴሬሽን አካባቢዎች የተሰራጨው የርስ በርስ ጦርነቱ ካበቃ ሁለት ወራት በኋላ ነበር ሲል ርዕሰ አንቀጹ አስፍሯል። እንደ አውሮፓ አቆጣጠር ከ1866 ጀምሮ ሰኔ 19 ወይም ጁን 10 በአፍሪካ አሜሪካውያን ማህበረሰብ ሲከበር ቆይቷል ያለው ርዕሰ አንቀጽ ጁን 10 በይፋ እንዲከበር እውቅና ለማግኘት ግን ሌላ 155 ዓመታትን ፈጅቷል ብሏል። እንደ እውነቱ ከሆነ እዚህ ለመድረስ ረጅም ጊዜ ተጉዟል። ይሁን እንጂ እንደ አውሮፓ አቆጣጠር ሰኔ 17 2021 ፕሬዚደንት ጆ ባይደን እንደ አውሮፓ አቆጣጠር ሰኔ 19 ወይም ጁን 10 እንደ ፌደራል በዓል ሆኖ እንዲከበር የሚያስችለውን ህግ ፈርመዋል ማለት ጽሑፉ አትቷል። ፕሬዚደንት ባይደን ባለፈው ዓመት በተከበረው የሙዚቃ ድግስ ላይ ለኔ ሰኔ 19ን የፌደራል በዓል ማድረግ ተምሳሌታዊ ምልክት ብቻ አልነበረም ማለታቸውን ርዕሰ አንቀጹ ጠቅሷል።
It was a statement of fact to this country to acknowledge the origin of original sin of slavery.
ለዚህ ሀገር ለመጀመሪያው የባርነት ኃጢአት እውቅና መስጠቱ ትክክለኛ መግለጫ ነበር። የነጻነት አዋጅም ሰነድ ማስታወስ ብቻ አልነበረም፣ አገሪቱን ያነቃነቀውን የነጻነት ምንነት የያዘ ነው። አንዳንድ ሐሳቦች የበለጠ ኃይለኛ መሆናቸውን አረጋግጠዋል። ሊከለክሉ አይችሉም። የአሜሪካ የተስፋ ቃል እኛ ሁላችንም በእግዚአብሔር አምሳል እኩል የተፈጠርን መሆናችንንና በሕይወታችን በሙሉ እኩል እንስተናገድ የሚገባን መሆኑን የሚያስታውስ ነው።
ባይደን በመቀጠል ዩናይትድ ስቴትስ የተመሰረተችው በአንድ ሐሳብ ላይ ነው። በዓለም ላይ ካሉት ከማናቸውም አገራት በተለየ መልኩ እነዚህ ወንዶች ሁሉም ወንዶችና ሴቶች እኩል እንደተፈጠሩና በፈጣሪያቸው የማይገፈፉ መብቶች እንደተጎናጸፉ እንድንገነዘብ ያደረገን ሐሳብ ነው ማለታቸውን ርዕሰ አንቀጹ ጠቅሷል። ባይደን አያይዘውም ይህን የተስፋ ቃል ሙሉ በሙሉ ባናከብርም ከሱም ደግሞ ርቀን አናውቅም። ያለፉት ጥቂት ዓመታት እንደሚያስታውሱን አሁንም በጣም ኃይለኛ በሆነው ዘረኝነት ነጻነታችን አደጋ ላይ ወድቋል ሲሉ መናገራቸውን ጽሑፉ ጠቅሷል። በመጨረሻም ባይደን ለአውሮፓ አቆጣጠር ሰኔ 19 እንደ ፌደራል በዓል ይከበራል ሲባል ሁሉም አሜሪካውያን የዚህን ቀን ኃይል እንዲረዱ ለማረጋጋትና እንደ አገር ልናደርገው የምንችለው ለውጥ እንዲሰማቸው ለማድረግ በአሜሪካ መሰረታዊ ማንነት አዲስ እስትንፋስ እንዲኖር ለማድረግ ነው ብለዋል ሲል ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን የሚሹ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ደረጀ ደስታ፣ ከመላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት እንግዲህ ወለ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ሰላም። Thank you.